ባለፈው ክፍለ ጊዜ የመጽሐፍ ቅዱስን ትርጓሜና የመጽሐፍ ቅዱስን ጥቅም ተመልክተናል። ለዛሬ ደግሞ የመጽሐፍ ቅዱስ ባህሪያት፣ የመጽሐፍ ቅዱስን ዓላማ እንዲሁም የመጽሐፍ ቅዱስን ታሪክ እንመለከታለን። የመጽሐፍ ቅዱስ ባህሪያት። የመጽሐፍ ቅዱስ ባህሪያት የምንላቸው የመጽሐፍ ቅዱስ መገለጫ የሆኑትና መጽሐፍ ቅዱስን ከሌሎች መጽሐፍት ልዩ የሚያደርጉትን ነገሮች ነው። የነዚህ ባህሪያት ምንጭ የመጽሐፍ ወይም የመጽሐፍቱ አስገኚ እግዚአብሔር መሆኑ ነው። መጽሐፍ ቅዱስ 3 ዋና ዋና ባህሪያት አሉት። እነርሱም አንደኛ፣ መጽሐፍ ቅዱስ ዘመንና ቦታ አይሽረውም፣ አይለውጠውም። ጽፈት ከተጀመረ ጊዜ ጀምሮ በርካታ ጻፊዎች በተለያዩ ዘመናት የተለያዩ መጽሐፍትን ጽፈዋል። እነዚህ መጽሐፍት በየዘመናቸው የብዙዎችን ቀልብ ስበዋል፣ ተወዳጅነትና ታዋቂነትም አትርፈዋል። ሁሉም ግን ዘመን ሽሯቸዋል፣ በቦታቸው ሌላ ተተክቷል። መጽሐፍ ቅዱስ ግን ከ3500 ዓመታት በፊት ጀምሮ የተጻፉትን መጽሐፍ የያዘ ቢሆንም ዛሬም ሕያው ነው። የመጽሐፍቱ አስገኚ ሕያው የሆነው አምላክ ስለሆነ ከፊት ለነበረው ዛሬም ላለው ለሚመጣውም ትውልድ የሚሆን መልእክት አላቸው። ስለዚህ ዘወትር ሕያው ናቸው። ከዚህ በተጨማሪም መጽሐፍቱ መጀመሪያ የተጻፉት በሶስት ቋንቋዎች በዕብራይስጥ፣ ግሪክና አረማይክ ብቻ ቢሆንም ዛሬ መጽሐፍ ቅዱስ በበርካታ ቋንቋዎች ተተርጉሞ በመላው ዓለም ተሰራጭቷል። ሁለተኛው የመጽሐፍ ቅዱስ ባህሪ ደግሞ ያለፈውና የሚመጣውን በእርግጠኝነት ይናገራል። አምላካችን እግዚአብሔር ቅዱሳት መጽሐፍትን ለጻፉ ሰዎች ከሰጣቸው ጸጋዎች መካከል ሀብተ ትንቢት አንዱ ነው። ሀብተ ትንቢት ማለት ያለፉትን ነገሮች፣ ኃላፊያትን እና ወደፊት የሚመጡትን መጻያትን የማወቅ ስጦታ ማለት ነው። በዚህ ምክንያት ጸሐፍቱ ከነበሩበት ዘመን በፊት የተከናወኑ ነገሮችን በእርግጠኝነት ተናግሯል። ለምሳሌ ሙሴ እርሱ ከነበረበት ዘመን ከበርካታ ሺህ ዓመታት በፊት የሆነውን የዓለም መፈጠር በዝርዝር ጽፏል። በርካታ ነቢያትም በየዘመናቱ እየተነሱ ወደፊት ስለሚሆኑና ስለሚደረጉ ነገሮች ተናግረዋል። ነቢዩ ኢሳይያስ ከጌታችን መወለድ ብዙ ዓመታት አስቀድሞ የእመቤታችን በድንግልና መጽነስ፣ ወንድ ልጅ ጌታችን መውለድ እንዲህ ሲል ተንብዮ ነበር። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ኢሳይያስ ምዕራፍ 7 ቁጥር 14 ነቢዩ ዳዊትም ከጌታችን መወለድ 1000 ዓመት ያህል አስቀድሞ የጌታችን ሞትን ድል አድርጎ መነሳት እንዲሁም ወደ ሰማይ ማረግ ወይም መውጣት እንደተፈጸመ ሆኖ አይቷቸው እንዲህ ሲል ተናግሮ ነበር። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። መዝሙር 77 እግዚአብሔር በልልታና በምስጋና አረገ። መዝሙር 46 ቁጥር 5 ገና ወደፊት ስለሚደረጉትና ስለሚሆኑት ነገሮችም የተነገሩ በርካታ ትንቢቶች አሉ። ሌሎቹ ትንቢቶች እንደተፈጸሙት እነዚህም ደግሞ ጊዜያቸውን እየጠበቁ ይፈጸማሉ። ከነዚህም በተጨማሪ መጽሐፍ ቅዱስ ከሌሎች መጽሐፍት ተለይቶ በአይነ ስጋ ስለሚታየው ብቻ ሳይሆን ስለማይታየው ዓለም ማለትም ስለ ገነት፣ ሲኦል፣ መንግስተ ሰማያት፣ መላእክትና ስለ ሰማያዊት የእግዚአብሔር መንግስት እና ስለ መሳሰሉት ይናገራል። ታይበቃም ተርጓሚ ያሻዋል በዚህ ብቻ ይበቃ። ሶስተኛው የመጽሐፍ ቅዱስ ባህሪ ደግሞ የሚሰሙትን ወደ ቅድስና ህይወት ይመራል ይባርካልም። ቅዱሳት መጽሐፍት የተጻፉት በእግዚአብሔር መንፈስ ስለሆነ በውስጣቸው ያሉ ምንባባት የሰው ልብ ለእግዚአብሔር ፍቃድ የማስገዛትና ሰዎች በእግዚአብሔር መንገድ እንዲሄዱ የማድረግ ኃይል አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአይሁድ ተላልፎ ተሰጥቶ በተሰቀለ ጊዜ ከደቀ መዛሙርቱ መካከል ሁለቱ ሉቃስና ቀለዮጳ አስቀድሞ ስለተንሰው የተሰጠውን ተስፋ ልብ ባለማለታቸው ተስፋ ቆርጠው ከኢየሩሳሌም ወጥተው መሄድ ሲጀምሩ ክብር ይግባውና ጌታችን በመካከላቸው ተገኝቶ አብሯቸው መጓዝ ጀመረ። በመንገድ ላይም ሳሉ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ይህ ሁሉ ሲሆን ግን እነርሱ አላወቁትም ነበር። ወደሚሄዱበት መንደር ሲደርሱም ሊመሽ ጀምሯልና አብርሃን ደር ብለው ግድ ስላሉት አብሯቸው ወደ ቤት ገባ። በማድ ተቀምጠው ሳለም እንጀራውን ቆርሶ ሲሰጣቸው አይናቸው ተከፈተና አወቁት፣ እርሱም ከነርሱ ተሰወረ። ከዚያ በኋላ እርስ በርሳቸው እንዲተባባሉ በመንገዱ ሲናገርና መጻሕፍትን ሲተረጉምልን ልባችን ይቃጠልብናል ነበርምን? ከዚያም ወደ ኢየሩሳሌም ተመለሱ። እነዚህ ሰዎች ጌታችን መጻሕፍትን ሲያስተምራቸው ይስማቸው የነበረው ነገር የገለጹበት ልባችን ይቃጠልብን አልነበረምን የሚለው አባባልና ከዚያም ከተስፋ መቁረጣቸው ተጽናንተው ወደ ኢየሩሳሌም መመለሳቸው ቅዱሳት መጻሕፍት የሚሰማቸውና የሚያነባቸውን ሰዎች ልብ ለመግዛትና ወደ ትክክለኛው የቅድስና መንገድ ለመምራት ያላቸውን ኃይል ያሳያል። በንግሱ በኢዮስያስ ዘመንም ጠፍቶ የነበረው የሕግ መጻሕፍት ኦሪት ዘዳግም ተገኝቶ በተነበበ ጊዜ የሆነው ነገር በሁለተኛው መጽሐፈ ነገሥት እንደሚከተለው ተመዝግቧል። ሁለተኛ ነገሥት ምዕራፍ 22 ንጉሱም የሕጉን መጽሐፍ ቃል በሰማ ጊዜ ልብሱን ቀደደ። አባቶቻችን በርሷ የተጻፈውን ሁሉ ይሰሩ ዘንድ የዚችን መጽሐፍ ቃል ስላልሰሙ በላያችን የነደደው የእግዚአብሔር ቁጣ ብዙ ነው። ከዚያም በሁለተኛ ነገሥት ቁጥር 23 ከ1 እስከ 3 ላይ በእግዚአብሔር ቤት የተገኘውን የቃል ኪዳኑን መጽሐፍ ቃል ሁሉ በጆሮአቸው አነበበ። ንጉሱም እግዚአብሔርን ተከትሎ ይሄድ ዘንድ ትእዛዙንም ምስጢሩንም ሥርዓቱንም በፍጹም ልቡና በፍጹም ነፍሱ ይጠብቅ ዘንድ በዚህም መጽሐፍ የተጻፈውን የቃል ኪዳን ቃል ያጸና ዘንድ ቃል ኪዳን አደረገ። ሕዝቡም ሁሉ ቃል ኪዳን ገቡ ይላል። ይህም ታሪክ የቅዱሳት መጽሐፍት ቃል ሰዎች ስለ ኃጢአታቸው እንዲጸጸቱና ወደ እግዚአብሔር እንዲመለሱ ለማድረግ ያላቸውን ኃይል የሚያመለክት ነው። በሕይወታቸው እግዚአብሔርን ካስደሰቱና እኛም ለመንገዳችን አርያ ልናደርጋቸው ከሚገቡ ቅዱሳን መካከል ብዙዎቹ ጥልቅ የቅዱሳት መጽሐፍት እውቀት የነበራቸው መሆኑ ይህን አባባል ያጠናክራል። ለምሳሌ ያህል በሐዋርያት ሥራ ምዕራፍ 7 ቁጥር 25 ላይ የክርስቶስን አምላክነት በመመስከሩ ምክንያት አይሁድ በድንጋይ እየወገሩት ሳለ ሰማያት ተከፍተውለት ጌታችን በአብ ቀኝ ሆኖ ምስጢረ ሥላሴን የተመለከተው ቅዱስ እስጢፋኖስ ጥልቅ የቅዱሳት መጻሕፍት እውቀት ነበረው። ይናገርበት የነበረውን መንፈስና ጥበብ ይቃወሙ ዘንድ አልተቻላቸውም። የሐዋርያት ሥራ ምዕራፍ 6 ቁጥር 10 ታላቁ ሐዋርያ ቅዱስ ጳውሎስም በዘመኑ ከነበረው ታዋቂ የሕግ ወይም የኦሪት መምህር ከገማልያል እግር ስር ቁጭ ብሎ ቅዱሳት መጻሕፍትን የተማረ ሰው መሆኑን በሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ ይገልጻል። በኋላ ዘመን የተነሱና ቅድስናቸው የተመሰከረላቸው እነ ቅዱስ አትናቴዎስ፣ ቅዱስ ኤፍሬም፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ባስልዮስ ዘቂሳርያና የመሳሰሉት አባቶችም ጥልቅ የቅዱሳት መጻሕፍት እውቀት ነበራቸው። በአጠቃላይ መጽሐፍ ቅዱስ ባህሪውን ያገኘው ከአምላካችን ከእግዚአብሔር ነው። ቀጥለን ደግሞ የመጽሐፍ ቅዱስ ዓላማን እንመለከታለን። እግዚአብሔር ቅዱስ መጻሕፍትን የሰጠበት ዓላማ ምንድነው ብለን ብንጠይቅ የሰው ልጆች በኃጢአታቸው ምክንያት ከገነት ተባረው በዚህ ምድር መኖር ከጀመሩ በኋላ ቢያንስ ከ3000 ዓመታት በላይ ይሰሩት የነበሩት በሕገ ልቡና በቃል ብቻ ይተላለፍ በነበረ ሕግ ነው። ከክርስቶስ በስጋ መወለድ ከ1500 ዓመታት ያህል አስቀድሞ ግን የመጀመሪያው የጽሑፍ ሕግ በሙሴ አማካኝነት ለሕዝብ እስራኤል ተሰጠ። ከዚያ በኋላ እስከ ጌታችን መወለድ ድረስ በነበሩት አመታትም በሙሴና ከርሱ በኋላ በተነሱት ነቢያት አማካኝነት በርካታ ግጋት ታሪኮች ትንቢቶችና ሌሎችም ትምህርቶች ተጽፈዋል። ጽሑፉም ዋነኛው የሕግ መስጫና የማስተማሪያ መንገድ ሆኗል። ይህ ሁኔታ በሐዲስ ኪዳንም እንደተደገመ እናስተውላለን። ጌታችን ወንጌልን ያስተማረው ሐዋርያትም በመጀመሪያ ወንጌልን ያስተማሩት በቃልም ቢሆንም በኋላ ግን ወንጌልና ሌሎች የሐዲስ ኪዳን መጻሕፍትን ጽፈዋል። ይህ ከጽሑፍ ወደ ቃል የተደረገው ሽግግር ለምን አስፈለገ? ይህን ጉዳይ ስናነሳ ይህ የሆነባቸው 3 መሰረታዊ ምክንያቶች መኖራቸውን እንረዳለን። የመጀመሪያው ምክንያት የሰው ልጆችን ለመርዳት ነው። በአዳም ኃጢያትና ከዚያም በኋላ ያንዳንዱ ትውልድና ግለሰብ በሚሰራው ኃጢያት ምክንያት የሰው ልጅ ባህሪ በመጎሳቆሉ ድሩይ የነበረው ህሊናው ጨልሟል፣ ልቡም ደንድኗል። ስለዚህ በዚህ ድካም ላይ የነበረውና ሁሉን ነገር በህሊናው በልቡ በመያዝ የማይቻለው ዝንጉ የሆነውን የሰው ልጅ ለማገዝ የጽሑፍ ህግ ተሰጥቷል። የሐዲስ ኪዳን መጻሕፍትን በተለይም የመጀመሪያዎቹ 3 ወንጌላት የተጻፉት በዚህ ዓላማ ነው፣ በቃል የተነገረው እንዳይረሳ። ለምሳሌ ቅዱስ ሉቃስ ወንጌልን የጻፈበትን ምክንያት በወንጌሉ መግቢያ ላይ እንዲህ ሲል ገልጾታል። የተከበርክ ቴዎፎሎስ ሆይ ስለ ተማርከው ቃል እርግጡን እንድታውቅ ሁሉን እንድጽፍልህ መልካም ሆኖ ታየኝ። በአጠቃላይ በመጽሐፍ ያለ ይወሳል፣ በቃል ያለ ይረሳል የሚለው የአበው ብሂል ይህንን የሚያስረዳ ነው። ሁለተኛው ምክንያት ህግጋቱን፣ ትንቢቶቹን፣ ታሪኮቹንና ሌሎችንም ትምህርቶች ሳይበረዙ ወጥ በሆነ መልኩ ለማስተላለፍ ነው። ለምሳሌ ሙሴ ህግጋቱን ራሱ ባይጽፍላቸው ኖሮ ዛሬ የምናገኘው ፈሪሳውያንና ጻሕፍት በርካታ ጭማሪዎች ያደረጉበትን ህግ ነበር። ሌሎችን መጻሕፍትም እንዲሁ ለግለሰቦች ለቡድኖች ቅሰጣ በተጋለጡ ነበር። ስለዚህ ጽሑፍ የመስጠቱ አንዱ ዓላማ ትምህርቶችን ከሰዎች ተጽዕኖ ውጪ በሆነ መልኩ ለማስተላለፍ ነው። ሶስተኛው ምክንያት ደግሞ ለትምህርት ስርጭት ነው። ብዙዎች የሐዲስ ኪዳን መልእክታት የተጻፉት ጸሐፊዎቹ በአካል ተገኝተው ሊያስተምሯቸው ያልቻሏቸውን ምዕመናንና ግለሰቦች ለማስተማር ነው። ከዚህ በኋላ የተነሱ እንደ ቅዱስ ቀለሜንጦስ ዘእስክንድርያ፣ ቅዱስ አግናጢዮስ ምጥው ለአንበሳ፣ ቅዱስ አትናቴዎስ ያሉ አባቶችም ይህንኑ ያደረጉ ሲሆን ይህ ዛሬም ድረስ የቀጠለ ትልቅ የቅዱሳት መጻሕፍት አስፈላጊነት ነው። የመጽሐፍ ቅዱስ ታሪክ። በአሁኑ ሰዓት በእጃችን ውስጥ ያለው መጽሐፍ ቅዱስ አሁን ያለውን ቅርጽና መጠን ይዞ የተገኘው ብዙ የታሪክ ውጣ ውረድና ታሪካዊ ጉዞ አሳልፎ ነው። በዛሬው ፕሮግራማችን መጽሐፍ ቅዱስ መቼ ተጻፈ? በምን ቋንቋ ተጻፈ? የት ቦታ ተጻፈ? በምን አይነት የጽፈት መሳሪያ ተጻፈ? ወደ ተለያዩ ቋንቋዎች መቼና እንዴት ተተረጎመ? በተናጥል የተጻፉ ቅዱሳን መጻሕፍት ወደ አንድ የመጡበት ቀኖናዊ ሂደታቸው ምን ይመስላል የሚሉት እንዳስሳለን። መጽሐፍ ቅዱስ መቼ ተጻፈ? መጽሐፍ ቅዱስ ከክርስቶስ በስጋ መወለድ ከ1500 ዓመታት በፊት የመጀመሪያው የጽሑፉ ሕግን በሙሴ አማካኝነት ለሕዝብ እስራኤል ከተሰጠ በኋላ እስከ ጌታችን መወለድ ድረስ በነበሩት ዓመታት በሙሴና ከርሱ በኋላ በተነሱት ነቢያት አማካኝነት የብሉይ ኪዳን መጻሕፍት የተጻፉ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ በመጀመሪያው 100 ክፍለ ዘመን የሐዲስ ኪዳን መጻሕፍት ተጽፈዋል። መጽሐፍ ቅዱስ በምን ቋንቋ ተጻፈም? አብዛኛው የብሉይ ኪዳን መጻሕፍት የተጻፉት ለዕብራይስጥ ሲሆን ትንቢተ ዳንኤልና መጽሐፈ ዕዝራ የተጻፉት እስራኤላውያን ከባቢሎን ምርኮ በኋላ ይጠቀሙበት በነበረውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ በተጠቀመበት በአረማይክ ቋንቋ ነው። የሐዲስ ኪዳን መጻሕፍትን ስንመለከት ደግሞ በዕብራይስጥ ከተጻፉት ከማቴዎስ ወንጌልና በሮማይስጥ ከተጻፈው ከማርቆስ ወንጌል ውጪ የቀሩት የተጻፉት በዘመኑ በአብዛኛው ሕዝብ መነጋገሪያ በነበረው በጽርዕ ወይንም በግሪክ ቋንቋ ነው። መጽሐፍ ቅዱስ የት ቦታ ተጻፈ? የመጽሐፍ ቅዱስ ክፍሎች በተለያዩ ጊዜያት እንደተጻፉ ሁሉ የተጻፉባቸው ቦታዎችም እንደዚሁ የተለያዩ ናቸው። የተወሰኑት መጽሐፍት እንደ ምሳሌ ብንመለከት የኦሪት መጽሐፍ በሲና ምድረ በዳ፣ መጽሐፈ ኢያሱ በምድረ ከነአን፣ ትንቢተ ዳንኤል በባቢሎን የቅዱስ ማርቆስ ወንጌል በግብጽ የማቴዎስ ወንጌል በእስራኤል ተጽፏል። መጽሐፍ ቅዱስ በምን አይነት የጽፈት መሳሪያ ተጻፈ? መጽሐፍ ቅዱስ የተጻፈው በገል፣ በድንጋይ፣ በፓፒረስ፣ በብራና፣ በብረት፣ በእንጨት ሰሌዳ፣ በጨርቅ ወይንም በልብስና በመሳሰሉት ላይ ነበር። መጽሐፍትን የጻፉት ቅዱሳን አባቶች በእነዚህ ቁስ አካላት ላይ ለመጻፍ የተለያዩ የጽፈት መሳሪያ ተጠቅመዋል። ለምሳሌ መሮ ለፊደላት መቅረጫ፣ ከቆርቆሮ የተሰራ ብዕር፣ ፓፒረስና ብራና ለመጻፊያ፣ ሰንጢ ብዕሩን ለማሾልና መጻፊያ የሚሆነውን ቀለም ይጠቀሙ ነበር። በፓፒረስና በብራና ላይ የተጻፉት በጥቅልና በመጽሐፍ መልክ ተጠርዘው አገልግሎት ይሰጡ ነበር። መጽሐፍ ቅዱስ ወደ ተለያዩ ቋንቋዎች መቼ ተተረጎመ? መጽሐፍ ቅዱስ በዕብራይስጥ፣ በአረማይክና በጽር ወይንም ግሪክ ቋንቋ ብቻ የተጻፉ ስለነበሩ ለሌሎች ህዝቦች ለማዳረስ እግዚአብሔር መተርጉማነ መጻሕፍትን አስነስቶ መጽሐፍ ቅዱስ ወደ ተለያዩ ቋንቋዎች ተተርጉሟል። የብሉይ ኪዳን መጻሕፍትን ለመጀመሪያ ጊዜ ከክርስቶስ ልደት በፊት 900 ዓመት በፊት ከዕብራይስጥ ወደ ግዕዝ ቋንቋ፣ ቀጥሎም ሰባው ሊቃውንት ወደ ግዕዝ ቋንቋ ከተረጉሙ ከ700 ዓመት በኋላ ወደ ጽር ወይም ግሪክ ቋንቋ ተተርጉሟል። ከዚያም በኋላ ኑንኩለስ እና ዮናታን የተባሉ የአይሁድ ሊቃውንት ብሉይ ኪዳንን ወደ አረማይክ ቋንቋ ተርጉሟል። በአራተኛው መቶ ክፍለ ዘመን የተነሳው የታላቁ የቤተ ክርስቲያን አባ ጀሮም መጽሐፍ ቅዱስን ወደ ቮልጌት እና ላቲን ተረጎመ። ከዚያም ከላቲን ወደ ጀርመን ጎቲክ ተተረጎመ። የፕሮቴስታንት መስራች ማርቲን ሉተር የአባ ጀሮምን ትርጉም አልቀበልም በማለት በ16ኛው መቶ ክፍለ ዘመን መጽሐፍ ቅዱስን በራሱ አመለካከት ወደ ጀርመንኛ ተረጎመ። ከዚያም በ1525-26 እንደ አውሮፓውያን አቆጣጠር ቴንዳሌ በተባለ እንግሊዛዊ የተወሰኑ መጽሐፍት ወደ እንግሊዘኛ ተተረጎሙ። ዛሬ በዓለም ላይ መጽሐፍ ቅዱስ ከ2123 በላይ በሆኑ ቋንቋዎች ተተርጉሞ ተሰራጭቷል። መጽሐፍ ቅዱስ ወደ ኢትዮጵያ ቋንቋ ወደ ግዕዝ ተተርጉሞ የመጣው በንግስት ማክዳ ወይንም ሳባ አማካኝነት ሲሆን በአዲስ ኪዳንም ኢትዮጵያ ሐዋርያት ለስብከት ወንጌል ገና ከሀገረ እስራኤል ሳይወጡ ከ34 ዓመት ጀምሮ በኢትዮጵያዊ ጃንደረባ አማካኝነት ሕገ ወንጌል ተሰብኳል። ምንም እንኳን ሕገ ወንጌል ሲሰበክ ቢቆይም የአዲስ ኪዳን መጽሐፍት ወደ ኢትዮጵያ የገቡት ግን በ4ኛው መቶ ክፍለ ዘመን በአባ ሰላማ ከሳቴ ብርሃን አማካኝነት ወደ ግዕዝ ተተርጉሞ ነው። በኋላ በ5ኛው መቶ ክፍለ ዘመን ወደ ኢትዮጵያ በመጡ ተሰዓቱ ቅዱሳን የአዲስ ኪዳን መጽሐፍት በሙሉ ወደ ግዕዝ ቋንቋ ተተርጉመዋል። በ1832 ዓመተ ምህረት አባ አብርሃም በሚባሉ መነኩሴ መጽሐፍ ቅዱስ ሙሉ በሙሉ ከግዕዝ ወደ አማርኛ ተተርጉሟል። በአሁኑ ጊዜ መጽሐፍ ቅዱስ ባለቃ ተወልደ መድህን ወደ ትግርኛ የተረጎመ ሲሆን አናሲሞስ ነሲቡ ደግሞ ወደ ኦሮምኛ ተርጉመውታል። እንዲሁም በወላይትኛ፣ በሲዳምኛ፣ በጉራግኛና አኝዋክኛ ተተርጉሞ ይገኛል። በተናጠል የተጻፉ ቅዱሳት መጻሕፍት ወደ አንድ ጥራዝ የመጡበት ምክንያት ምንድን ነው? ቀኖና ማለት መለኪያ መስፈሪያ ማለት ሲሆን የመጽሐፍ ቅዱስ ቀኖና ስንል መጽሐፍ ቅዱስ የያዘው የመጻሕፍት ቁጥር ልክ ብዛት ወይም መጽሐፍ ቅዱስ በሚባለው ጥቅል መድብል መጽሐፍ ውስጥ የሚካተቱ መጻሕፍት ማለት ነው። ለመጀመሪያ ጊዜ ቀኖናን ለቅዱሳት መጻሕፍት የተጠቀመው በ4ኛው መቶ ዓመት ቅዱስ አትናቴዎስ ነው። ቀኖናውያን ቅዱሳት መጻሕፍት ማለት የተወሰኑና የተደነገጉ መጻሕፍት ስብስብ ማለት ነው። የቅዱሳት መጻሕፍቱን ቁጥር መወሰን ያስፈለገበት 3 አበይት ምክንያቶች ይጠቀሳሉ። نرسوم اندنيا بگزیابیر منفس بنبیاتنا به هواریات هم مکانیت یه تصافتون کدوسات مصافت کلیلوش تره مصافت لملیت ولتنیا بگدوسان صافیو سمیت صافو کنه بروت یه ستت صفوچ استنفاس اگزیابیر یهونوتن مصافت لیتو لمکابل ሶስተኛው ምክንያት ደግሞ ለቤተ ክርስቲያን እምነትና ትምህርት መሰረት የሚሆን የተወሰነ ቅዱስ የሆነ መጽሐፍ እንዲሆን ለማድረግ ነው። በዚህ መሰረት በተለያዩ ግዚያት የተጻፉት የብሉይ ኪዳንና የሐዲስ ኪዳን መጽሐፍት በቅዱሳን አባቶች አማካኝነት የቀኖናው ቁጥር ተወስኗል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን 81 ቅዱሳት መጽሐፍት ትቀበላለች። ቀጣዩን ክፍል በሚቀጥለው ክፍለ ጊዜ ይዘንላችሁ እስከነቀርብ መልካም ሳምንት ተመኘን። ወስብሐት ለእግዚአብሔር።